የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ በመሽቱ ከምንሰማቸው ጥንቅሮች መካከል
በተለይ ኢትዮጵያ እንደውም ለጤና የማይጠቅሙት ምግቦች ናቸው የሚወደዱት። ለጤና የሚጠቅሙት ካስቲካይ ማለት ነው።
ዶክተር ሳምራዊት ፍቅሩ የስነ ምግብ ተመራማሪ ናት። የኮሮና ቫይረስን ሊመክቱ የሚችሉ ምግቦች ስለመኖር ስላለመኖራቸው ከሷ እንሰማለን። ቆየት ያሉ ሙዚቃዎች ወዳጅ ከሆኑ ይህንን ሙዚቃ የምታስታውሱት ይመስለናል። አንድ ኢትዮጵያዊ ወጣት ይህን ሙዚቃ ለኮቪድ-19 ሰሞን ማንቂያነት ከሰሞኑ አውሎታል። ቢኒያም አበባው ይባላል። አብሮን ያመሻል። ስፖርታዊ ወሬዎችን ጨምሮ ሌሎች ተጨማሪ ጉዳዮችን እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ተመስገን ዘውዴ ከዚህ ዓለም በሞት ተለዩ። ሀገር ውስጥ መገናኛ ብዙሃን እንደዘገቡት 1998 እስከ 2002 ዓ.ም ድረስ ቅንጅት ለአንድነትን በመወከል የፓርላማ አባል በመሆን ያገለገሉት አቶ ተመስገን ባለትዳርና የሁለት ልጆች አባት ነበሩ። በኢትዮጵያ ባለፉት 24 ሰዓታት ውስጥ የላብራቶሪ ምርመራ ከተደረገላቸው 247 ግለሰቦች መካከል 3ቱ የኮሮና ቫይረስ እንደተገኘባቸው የጤና ጥበቃ ሚኒስቴር በዛሬው ዕለት በፌስቡክ ገጹ ላይ አስታውቋል። ቫይረሱ የተገኘባቸው 3ቱም ግለሰቦች ኢትዮጵያውያን ሲሆኑ የውጭ ሀገር የጉዞ ታሪክ የላቸውም። 3ቱም የአዲስ አበባ ከተማ ነዋሪ መሆናቸውም ነው የተገለጸው። ይህን ተከትሎም በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 74 ደርሷል። ቫይረሱ እንዳለባቸው ከተረጋገጠ ባቸው ግለሰቦች መካከል ተጨማሪ 4 ግለሰቦች ከበሽታው ያገገሙ ሲሆን ይህን ተከትሎም በአጠቃላይ ከበሽታው ያገገሙ ሰዎች ቁጥር ወደ 14 ከፍ ብሏል። ኢትዮጵያ እስካሁን ለ4110 ሰዎች የኮሮና ቫይረስ የላብራቶሪ ምርመራ ማድረጓን የጤና ጥበቃ ሚኒስቴር በፌስቡክ ገጹ ላይ አስታውቋል። የደቡብ ክልል ህብረተሰብ ጤና ኢንስቲትዩት የኮቪድ-19 ቫይረስ ምርመራን በሐዋሳ ከተማ በሚገኘው ማዕከሉ ጀምሯል። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው በቀን 96 ናሙናዎችን የመመርመር አቅም ያለው ቤተ ሙከራ ስራ መጀመሩን በዛሬው ዕለት አስታውቋል። ዘገባውን ያደረሰን ዮናታን ዘብድ። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰሞኑን አባሎቻችን ያለምንም ምክንያት ታስሮብናል ሲል ቅሬታ አቀረበ። የወልቃይት አማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ አቶ መብራቱ ጌታሁንን ጨምሮ ወደ 4 የሚጠጉ አባሎቻችን ባሳለፍነው ሳምንት መጨረሻ ላይ ጎንደር ከተማ ውስጥ በመንግስት የጸጥታ ኃይሎች ተይዘው ታስረውብናል ብለዋል። በእስር ላይ የሚገኙት የአቶ መብራቱ ልጅም አባቴ የታሰረው ፋኖ ነህ ተብሎ ነው ትላለች። በጉዳዩ ዙሪያ የመንግስት አካላትን ለማናገር ያደረግነው ጥረት አልተሳካም። ዘገባውን ያደረሰችን አስቴር ምስጋናው ናት። ስፔን ከኮሮና ቫይረስ መስፋፋት ጋር ተያይዞ ተግባራዊ ያደረገችውን የማህበራዊ መራራቅ እገዳ በዛሬው ዕለት በማላላት የማምረቻና የግንባታ ዘርፍ ሰራተኞቿ ስራ እንዲጀምሩ አዛለች። ሀገሪቱ በቫይረሱ በእጅጉ ከተጠቁት ሀገራት መካከል በቀዳሚነት ትሰለፋለች። በሀገሪቱ በጠቅላላው 165,000 ሰዎች በቫይረሱ የተጠቁ ሲሆን 17,000 ሰዎች ደግሞ ለህልፈት ተዳርገዋል። የደቡብ ኮሪያው ጠቅላይ ሚኒስትር ቹንግ ሴኩን በበኩላቸው የሀገሪቱ ባለስልጣናት አዳዲስ መመሪያዎችን በመከተልና ማህበራዊ ፈቀቅታን በመጠበቅ አንዳንድ ኢኮኖሚያዊና ማህበራዊ መስተጋብሮችን ለማስጀመር እየሰሩ እንደሆነ አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ሀገራቸውን ለመክፈትና የተቀዛቀዘውን ኢኮኖሚ ለመመለስ ያላቸውን ፍላጎት በግልጽ አስቀምጠዋል። የትራምፕ አስተዳደር ለአሜሪካን ዜጎች ለአንድ ወር ያህል ከቤት እንዲቀመጡ የመከረ ሲሆን በሀገሪቱ ካሉ የ50ዎቹ ግዛቶች አስተዳዳሪዎች በርከት የሚሉት ደግሞ ነዋሪዎችን ከዛም በላይ ዘለግ ላለ ጊዜ ከቤት እንዲቀመጡ አዘዋል። የተላላፊ በሽታዎች ባለሙያ የሆኑት ዶክተር አንቶኒ ፋቺ ለሲኤንኤን እንዳስታወቁት የተወሰኑ እገዳዎች በሚቀጥለው ወር ሊነሱ እንደሚችሉ ተናግረዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በኮቪድ-19 ኮሮና ቫይረስ የሚያዙ ሰዎች ቁጥር እያሻቀበ በመጣበት በአሁኑ ሰዓት በሽታውን ሊከላከሉ የሚችሉ ምግቦች ይኖሩ ይሆን የሚሉ ጥያቄዎች እዚህም እዚያም ይነሳሉ። እዚህና ተዛማጅ ጥያቄዎች መልስ የምትሰጠን ባለሙያ ከቆይታ በኋላ እንሰማለን። ከዚያ በፊት ግን የቃቂ ወርዶት ፌሎሺፕ ጉዳይን እናንሳ። ለሀገር ውስጥ ችግሮች ሀገር በቀል መፍትሄዎችን የሚያስስ አዲስ መርሃ ግብር ነው። ቀጣዩ የኤደን ገረሙ ጥንቅር ስለ መርሃ ግብሩ የበለጠ ያሳውቀናል። አብራችሁን ቆዩ።
የዛሬ 160 ዓመት ገደማ በጉራጌ ዞን ሞሆር ቀበሌ እንደኖረች የሚነገርላት ውርድወት የተባለች ሴት በጉራጌ ማህበረሰብ ዘንድ ለእኩል የጋብቻ መብት የታገለች ባለ ታሪክ እንደሆነች ይነገርላታል። በዚህቹ ታሪካዊት ሴት ስም የተሰየመ የጥናትና የምርምር ስራ መርሃ ግብር ወይም ፌሎሺፕ በመብቶችና ዴሞክራሲ እድገት ማዕከል መጀመሩ ተበስሯል። አቶ በፍቃዱ ኃይሉ የካርድ ዳይሬክተር ናቸው።
ውርድወት ፌሎሺፕ በየአመቱ የሚካሄድ የምርምር ስራ ፌሎሺፕ ነው። የዘንድሮ የመጀመሪያው ነው የሚሆነው እና የምርምር ትኩረቱ የሚሆነው በሴቶች ጉዳይ ወይም በስራ ፆታ እኩልነት ጉዳይ ላይ ወይም በቁጥር አናሳ የሆኑ የማህበረሰብ ክፍሎች መብቶች ላይ ማይኖሪቲ ራይትስ ጉዳይ ላይ እንዲሁም ለጥቃት ተጋላጭ የሆኑና የጭቆና ሰለባ የሆኑ የማህበረሰብ ክፍሎች ላይ አተኩሮ ግን በባህላዊ መንገድ በትስታዊ መንገድ ችግሮችን የመፍቻ መንገዶችን እና ወይም የመጋጠሚያ መንገዶችን የምርምር ስራ የሚበረከትበት ነው እና ከስያሜው እንደሚያመለክተው ውርድወትን እንደ ሞዴል ወስደን ነው በስሟ እንዲሰየም ያደረግ ነው። ውርድወት እንደሚታወቀው በጉራጌ ማህበረሰብ ውስጥ የዛሬ 160 ዓመት ገደማ የተወለደች ወይም የኖረች ሴት ነች እና በወቅቱ ብዙ ሴቶችን አነቃንቃለች ለዚህ ትግሏ እና የእንቅት መርታት ችላ የመረጠችውን ባል መግባት የቻለች ሴት ነች እና እንግዲህ የገጠማትን ችግር ባህል ውስጥ የነበረ ነው፣ ግን ለመፍታት የሞከረችውን በዛ ነው። ብዙ ጊዜ አሁን ለምሳሌ የሴቶች የስራ ፆታ እኩልነትን ጥያቄ ሴቶችና ሌሎችም የማህበረሰብ ክፍሎች ሲያነሱ የሚባለው ከውጭ የመጣ የምዕራባውያን አጀንዳ እንደዚህ አይነት ነገር ይባላል፣ ግን ሀገራችንም የነበረ እና ባህላዊ መንገዶችን ያሉ መሆኑን እና ራሱ ባህላዊ መንገዱን ተጠቅሞ መፍታት እንደሚቻል ሞዴል ይሆናል በሚል እሳቤ ነው የቃቄ ውርድወት ስም የሰየም ነው። ስለዚህ የፌሎሺፑ ተመራጮች በይፋ ጥሪ ነው የሚመለመሉት። ፐብሊክ ይፋ ጥሪ አድርገናል አሁን ለምሳሌ። ስለዚህ አመልካቾቹ በዚህ አመት የምንወስደው ፌሎዎች ሁለት ናቸው የሚሆኑት። የሙሉ ሰዓት ተቀማጭ የሚሆኑት የካርድ ቢሮ ውስጥ ካርድ ቢሮ ያመቻቻል። ወራዊ ደሞዝ ይከፍላቸዋል። ምርምር ስራ ሲያደርጉ ወጪዎች የግል ስለሚኖርባቸው እና ሙሉ ሰዓታቸው እኛ ጋር ስለሚያሳልፉ፣ ከዛ ደግሞ ወደ ምርምር ወደሚያደርጉበት ማህበረሰብ ወይም ባህላዊ ተግባር ወደሚደረግበት መስክ ለመሄድ ሲፈልጉም ወጪዎቻቸውን እንሸፍናለን። ሌሎች ተያያዥ ወጪዎችን በሙሉ እንሸፍናለን። እኛ ጋር የሚቀመጡት ለሰባት ወራት ያክል ነው። ከዛ በኋላ የምርምር ስራቸው ሲጨርሱ በህትመት እናበቃላቸዋለን፣ እናሳትምላቸዋለን እና ለሚመለከቱት አካላት እናሰራጭላቸዋለን። ከህዝብ ጋርም ተገናኝቶ ለምን ዲስከስ እንዲያደርጉ የምክክር መድረኮች እና እንዲሁም ፓነል ዲስከሽኖች የውይይት መድረኮችን እንዲያመቻቹ ቢያንስ ሁለት ድጋፍ እናደርጋለን፣ ወጪዎችን እንሸፍናለን ማለት ነው።
ከጾታ እኩልነት ችግር ውጪ የባህልና የቋንቋ እክሎች ዙሪያ ምርምሩ መደረግ እንደሚችል የሚናገሩት አቶ በፍቃዱ ሀገር በቀል የመፍትሄ ሀሳቦችም አስፈላጊ መሆናቸውን ያስረዳሉ።
ርዕሶቹ በማን ነው የሚመረጥ ስለሚለው ናሮ ርዕስ ራሳቸው ጥረት ያለ ርዕስ ራሳቸው ያቀርባሉ ብለን ነው የምናስበው። ግን እኛ በጥቅሉ በስርዓተ ፆታ እኩልነት እና ወይም በስርዓተ ፆታ አለመመጣጠን ጉዳይ ላይ ዙሪያ የሚያጠነጥንና የመፍትሄ ሀሳብ የሚጠቁም ፕሮፖዛል እንዲያቀርቡ ወይም ምክር ሀሳብ እንዲያቀርቡ የሚጠይቅ ነው። አንደኛው እሱ ነው። ሌላው በታሪኮቻችን ውስጥ የተከሰቱ ሴቶች የሚሆኑ ወንዶች በስርዓተ ፆታ እኩልነት ወይም ደግሞ የአናሳ ፆታዎችን መብቶች መገፈፍ ላይ አተኩረው የታገሉ ባለታሪኮችን ታሪክ እጽፋለሁ፣ አጥንቼ ጥናታዊ ጽሁፍ አቀርባለሁ በእነሱ ላይ የሚል ሊሆን ይችላል። እንደዚህ አይነት አሁን ቲማቲክ ኤሪያ ሰጥተናቸዋል። ዝርዝር ተመስርተው የራሳቸውን ርዕስ ያመጣሉ ብለን ነው። ሀገር በቀል ዘንፈል ብዙ ባህላዊ የግልግል ዘዴዎች አሉ። ማህበራዊ ህግጋት የማሻሻያ መንገዶች አሉ። እነዛን ነገሮች ተጠቅሞ እንዴት የአናሳዎችን የጭቁኖችን ወይም ደግሞ በማህበረሰቡ የተገለሉ ቡድኖችን መብቶች ማስጠበቅና ማስከበር ይቻላል። ከዚህ በፊት በነበሩ በታሪኮቻችን ውስጥ ያሉት ተሞክሮች ምን ይመስላሉ? የለም እንዳንል አሁን ውርድወት ምሳሌ እየሆነችን ነው። ሌሎችም ብዙ ታሪካቸው ያስጻፈላቸው ግለሰቦች አሉ። እንዴት ሄዱበት እነሱ የሚሉትን ነገሮች እንዲያወጡ ነው። እኛ ይሄ ነው ብለን አንወስንም። አሁን ሪሰርቸሮቹ ወይም ተመራማሪዎች ፌሎቹ የሚያስፈልጓቸው ነገሮች እንትንላቸዋል። ቤዝ መነሻ ሀሳባቸው በፕሮፖዞቻቸው ላይ በሚያቀርቡት መሰረት ተጨማሪ ምርምሮችን አድርገው ውጤቱም እኛ በሀገሮቻችን ልጆች ኢትዮጵያውያን ዜጎች ናቸው ይህን ምርምር የሚያደርጉት። በሀገራችን ዜጎች ማህበረሰባችን ውስጥ ያሉ ችግሮችን አይደንቲፋይ አድርጎ ከማህበረሰቡ ልማዶችና ወጎች አንጻር ራሱ በዚህ መልኩ እንደዚህ ተነጋግሮ መፍትሄ ማድረግ ይቻላል የሚል ጥቆማ ሲመጣ የማህበረሰባችን ልጆች ወይም የኢትዮጵያ ዜጎች ራሳቸው የሚያፈልቁት መፍትሄ ሀሳብ ስለሆነ ድረስ ኢንዲጂነስ ነው ወይም ሀገር በቀል ነው ብለን ነው።
አቶ በፍቃዱ ውድድሩ እድሜያቸው ከ22 እስከ 35 ዓመታት ላሉ ሁሉ ክፍት መሆኑን ጠቅሰው ስለ መስፈርቶቹ ለመረዳትም አመልካቾች በመብቶችና የዲሞክራሲ እድገት ማዕከል ድረገጽ ላይ በመግባት እንዲከታተሉ ጠቅሰው በቀጣይ ሰኔ ወር ላይም ሁለቱን የመጨረሻ የውድድር ተመራጮችን ይፋ አድርገው ወደ ስራ እንደሚያስገቡ አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በዚህ ሰሞን የነጭ ሽንኩርትና ፌጦ ዋጋ ማሻቀቡን ሰምተናል። ለዚህ በሸማቾች ዘንድ ከሚጠቀሱት ምክንያቶች አንዱ እነዚህ ምግብ ነክ ሸቀጦች በሽታን የመከላከል አቅም ይጨምራሉ፣ ኮቪድ-19ን የመሰሉ በሽታዎችን ይመክታሉ የሚል ነው። ይህንን ለማጣራት የምግብና የሰውነት በሽታን የመከላከል አቅምን ግንኙነት ማወቅ ያስፈልጋል። ለዚያም ነው ከጥቂት ደቂቃዎች በፊት ወደ ዶክተር ሳምራዊት ፍቅሩ የደወልኩት።
እኔ ሳምራዊት ፍቅሩ ይባላል። በስነ ምግብ ዶክትሬት ያለኝ የጤና ተመራማሪ።
እጅግ በጣም አመሰግናለሁ ዶክተር ሳምራዊት። እንግዲህ በአንቺ ፍቃድ ነው አንቺ እያልኩ የምጠራው። በተለምዶ የሰውነት በሽታ የመከላከል አቅምን የሚጨምሩ ምግቦች አሉ ሲባል እንሰማለን። እነዚህ ምግቦች የትኞቹ ናቸው? ከምግቦቹ በስተጀርባ ያለው ሳይንስ ምን ይላል? እስቲ በጥቂቱ አጋሪን።
እሺ፣ የሰውነት የበሽታ የመከላከል አቅምን የሚጨምሩት አንድ ወይም ሁለት ምግቦች ወይም ቅመሞች አይደሉም። ከበሽታ ለመከላከል በአጠቃላይ ጤናማ የአመጋገብ ሂደቶችን ሁልጊዜ መከተል ይኖርብናል። ይህ የሚያካትተው በተቻለ መጠን አትክልትና ፍራፍሬ በየቀኑ መመገብ፣ የተለያዩ ጥራጥሬዎችና ፋይበር የበዛባቸውን እህሎች ማዘውተት፣ ስጋና ቅባት የበዛበትን ምግቦች መቀነስ፣ ሁልጊዜ አለመመገብ፣ እንዲሁም ስኳር የበዛባቸው መጠጦችም ሆነ ጣፋጭ ነገሮች መቀነስ፣ እንደገና ጨው የበዛበትን ምግብ መቀነስ፣ በየቀኑ ተመጣጣኝ ውሃ በተቻለ ያህል ውሃ መጠጣት፣ እንዲሁም አልኮሆል ከመጠኑ በላይ አለማዘውተር። ከአልኮል ጋር በተያያዘ ያው ምግብም ባይሆን ሲጋራ ሙሉ በሙሉ አለማጨስ ናቸው የሚመከሩት። በአጠቃላይ እነዚህ ከበሽታ የሚከላከሉት በተለያየ መንገድ ነው። በአንድ በኩል እንደ ፍራፍሬና እንደ አትክልት ያሉት የሚያስፈልገንን ንጥረ ነገሮች ወይም ቫይታሚኖችን በተመጣጣኝ መንገድ ይይዛሉ እና እነዚህ ቫይታሚኖች ከተለያዩ ኢንፌክሽኖች የመከላከል ወይም ቶሎ የመዳን ኃይላችን ላይ አስተዋጽኦ ያደርጋሉ። በሌላ በኩል ደግሞ በረጅም ጊዜ ከአመጋገብ ጋር ተያይዞ የሚመጡ በሽታዎች እንደ ስኳር በሽታ፣ እንደ ኮሌስትሮል ያሉትን ለመከላከል እንደዚህ አይነት ጤናማ አመጋገብም ያስፈልጋል። እነዚህ በሽታዎች በራሳቸው ክፉ ደረጃ ሊደርሱ ይችላሉ። ከዛም ውጭ ከኢንፌክሽን የመከላከል ኃይላችንን ይቀንሳሉ እነዚህ በሽታዎች ተይዘን ከሆነ። አጠቃላይ በዚህ መንገድ ነው እነዚህ እንደዚህ አይነት ጤናማ አመጋገብ ሂደት ከተለያዩ በሽታዎች የመከላከል አድማችንን ጨምር የሚችለው።
ዶክተር ሳምራዊት፣ ሰሞኑን ዓለም እየተነጋገረ የሚገኘው ስለ ኮሮና ቫይረስ ነው። ኢትዮጵያንን ጨምሮ ይህንን ምግብ መብላት ከበሽታ ይከላከላል የሚሉ ሹክሹክታዎች እዚህም እዚያም ይሰማሉ። እነ ፌጦ፣ እነ ነጭ ሽንኩርት ሳይቀሩ በመድኃኒትነት እየተጠቀሱ ነው። ምን ያክል በሳይንሱ የሚደገፉ ናቸው እነዚህ ምግቦች?
እሺ፣ በእኛ ሀገር እንደ ፌጦ፣ ነጭ ሽንኩርት፣ ጅንጅብል ለመድኃኒት መጠቀም የቆየ ልምድ ነው። ነገር ግን ለተለያየ ኢንፌክሽን ጋር ያላቸው ግንኙነት በደንብ በሳይንሳዊ መንገድ አልተጠናም። በተለይ በዚህ ወቅት ከዚህ በሽታ ጋር ከኮቪድ-19 ወይም ከኮሮና ቫይረስ ጋር ፈራል ተብሎ የተጠና በሳይንስ የተገኘ ምግብ ወይም ቅመም በአሁኑ ሰዓት የለም። ስለዚህ በሳይንስ የተደገፈ አይደለም። የአዲስ አይነት ቫይረስ ስለሆነ በየጊዜ አሁንና በየጊዜውን ወደፊት የሚመጡትም ወራትም የተለያዩ ጥናቶች ይካሄዳሉ፣ የተካሄዱም ነው። እነዛ ከነዛ ጥናቶች የሚወጣውን ትክክለኛ ውጤት መከታተል አለብን። እነዚህ ውጤቶች ከትክክለኛ ከሆነ የመረጃ ምንጮች ለምሳሌ ከዓለም የጤና ድርጅት የሚወጡትን ምክሮች መከታተል ይኖርብናል። በደንብ የተጠናው መድኃኒት ወይም ምግብ የሚመከር ነገር ሲወጣ ከዛ ግን እነዚህ በተለምዶ የምናውቃቸው ነገሮች ይጠቅማሉ ወይም ያድኑናል ብለን ከሚታወቁት መከላከያ መንገዶች መዘናጋት የለብንም። አሁን ቫይረሱን ለመከላከል በእርግጠኝነት የምናውቃቸው ነገሮች፣ ማድረግ ያለብን ነገሮች እጃችንን በሳሙና መታጠብ፣ ከሰው የበዛበት ስፍራ ለመሆን በተቻለ መንገድ በተቻለ ያህል ቤት መቆየት፣ ሰው ስናገኝም ሰላምታ በሩቁ ነው መሆን ያለበት። እነዚህ ናቸው በቀጥታ ከኮሮና ቫይረስ ጋር የተያያዙት የምናውቃቸው ነገሮች በአሁኑ ሰዓት። ከአመጋገብ ጋር በተያያዘ እንግዲህ ልመክር የምንችለው ለጊዜው መጎራረስ ይቅርብ። ሌላ በቀጥታ ከቫይረሱ ጋር የተያያዘ የተጠና ነገር የለም። ቅድም እንደተናገርኩት በአጠቃላይ ጤናማ አመጋገብ መከታተል በተዘዋዋሪ መንገድ ሊጠቅመን ይችላል። ለምሳሌ አሁን እያየነው እንደሆነ የምናየው በዚህ በኮቪድ-19 ወይም በኮሮና ቫይረስ የተያዙ ሰዎች መካከል የበለጠ ወደ ክፉ ደረጃ ወይም ወደ ሞት እየደረሱ ያሉት ሰዎች ሌሎች የጤና ችግሮች ያለባቸው ናቸው። ለምሳሌ ከልክ በላይ ውፍረት ወይም ስኳር በሽታ፣ የልብ በሽታ የመሳሰሉት ያላቸው ከሌሎቹ ቫይረሱ ከያዛቸው አንጻር ጋር ሲተያዩ የበለጠ ክፉ ደረጃ ላይ እየደረሱ ነው። ስለዚህ ከመጀመሪያውም ጤናማ አመጋገብ በመከታተል ራሳችንን ከተለያዩ በሽታዎች ብንጠብቅ በተዘዋዋሪ መንገድ ይረዳናል። በእርግጥ ይሄ አጭር ጊዜ መፍትሄ አይደለም፣ ግን ወረርሽኝ ሲመጣ ብቻ ሳይሆን ሁሌም መከታተል ያለብን ጤናማዊ አመጋገብ ስራ።
የጤናማ አመጋገብ ሂደት ሌላ የሚቀርብበት ጥያቄ ምንድን ነው? ውድ ነው የሚል ነው። ጤናማ አመጋገብ ሂደትን ለመከተል የተመጣጠነ ምግብ ለመመገብ ትልቅ ገቢ ሊኖረን ይገባል የሚሉ አስተያየቶች እዚህም እዚያም ይሰማሉ። የኢኮኖሚ አቅም የሚፈጥረው ልዩነት እንዳለ ሆኖ አሁንም ግን በእርግጥ ኬስን ሳያራቁቱ ሊያዘጋጇቸው የሚችሏቸው የጤናማ ምግብ ሂደቶች አሉ ወይ?
አዎ፣ እንደዚህ አይነት አስተሳሰብ ሊኖር ይችላል። ግን እውነታው ምንድን ነው? በተለይ ኢትዮጵያ እንዲያውም ለጤና የማይጠቅሙት ምግቦች ናቸው የሚወደዱት፣ ለጤና ከሚጠቅሙት ጋር ሲገናኝ ማለት ነው። ለምሳሌ ስጋና ቅቤ ማዘውተር ለጤና ጥሩ አይደለም። በእርግጥ ስጋ ጥሩ የፕሮቲን ምንጭ ነው። ነገር ግን የተለያዩ ጥራጥሬዎች ለምሳሌ እንደ ምስር፣ አተር ያሉት ፕሮቲን ለማግኘት በቂ ናቸው። ስለዚህ እና እነዚህ ነገሮች ደግሞ እንደ ስጋ ውድ አይደለም። ስለዚህ ሰው አንድ ምሳሌ ነው። ሌላ ስኳር የበዛባቸው መጠጦች ለምሳሌ ለስላሳ፣ የታሸገ ስኳር በላዩ ላይ የተጨመረበት ጭማቂ አስፈላጊ አይደሉም። እንደውም ሲበዛ ለጤና ጠንቅ ናቸው እና እነዚህ በእነዚህ ፋንታ ለምሳሌ ውሃ ብንጠጣ ለጤናም ይጠቅማል፣ ለገንዘብም ለማዳን ሊጠቅም ይችላል። በመጨረሻ የተለያዩ አትክልቶች ማዘውተር ይመከራል። እነዚህን ለማግኘት ከባድ አይመስለኝም፣ ግን እንደ አማራጭ አሁን ለምሳሌ ለሰላጣ፣ ቲማቲም የመሳሰሉትን ነገሮች በጓሯችንም ለማሳደግ መሞከር እንችላለን። ቀላል ነገሮች ናቸው እነዚህ።
ዶክተር ሳምራዊት፣ አንቺ የምትኖሪው በዩናይትድ ስቴትስ ውስጥ ነው። እዚህ ደግሞ እንደመኖርሽ የተለያዩ የአመጋገብ ስርዓቶችና የተለያዩ የምግብ ይዘቶችን የማየት እድሉ ይኖርሻል ብዬ አስባለሁ። ከኢትዮጵያን ጋር ስታነጻጽሪው ምን መልካም ነገሮች አሉት? ኢትዮጵያን በበኩላቸውስ ሊመሰገኑ ደነቁ የሚገቡባቸው የምግብ ስርዓቶችና የምግብ ፍልስፍናዎች አሏቸው ወይ?
እኔ የእኛን ሀገር አመጋገብ ከሌሎች ሀገራት ጋር ሳነጻጽር መልካም ይሆናል ብዬ የምጠቅሰው ያው ዋናው ምግባችን እንጀራ ነው። ከጤፍ የተሰራ እንጀራ በሌሎች ባህላቶች ከሚዘወተሩ ምግቦች ጋር ሲታይ ለምሳሌ ከነጭ ዳቦ ወይም ከነጭ ሩዝ ጋር ሲተያይ የጤፍ እንጀራ የበለጠ ፋይበር አለው። ፋይበር ጠቃሚነቱ ምንድነው? የደም የስኳር መጠን ባላስፈላጊ ሁኔታ እንዳይጨምር ይረዳል። ስለዚህ እንደ እንጀራ እንደ ጤፍ እንጀራ ፋይበር የበዛው ምግብ ስለምናዘወትር ይሄ ለጤና ጥሩ አስተዋጽኦ እንዳለው ገምታለሁ። ግን በእርግጠኝነት ከሌሎች ከሌላ ባህል ምግቦች ጋር አስተያይቶ በዚህ ጥፍ ለዚህ በሽታ ይጠቅማል የሚለው ነገር በእርግጥ በትክክለኛው በሳይንሳዊ መንገድ መጠናት አለበት። ገና ብዙ ጥናት ያስፈልጋል። ግን ጥሩ የጤና አስተዋጽኦ እንዳለው ይገመታል።
ዶክተር ሳምራዊት ፍቅሩ የስነ ምግብ ባለሙያና ተመራማሪ፣ እጅግ በጣም አመሰግናለሁ። የኮቪድ-19 ኮሮና ቫይረስ ስርጭት የስፖርቱን ዓለም አቀዛቅዞታል። ዘንድሮ ይደረጋል ተብሎ የሚጠበቀው የጃፓን ኦሎምፒክ ለቀጣይ ዓመት ተላልፏል። የበርካታ ኦሎምፒኮች ጌጥ ሆኖ የባጁት ኢትዮጵያን አትሌቶች ሰሞነኛውን ሁኔታ እንዴት ተቀብለውት ይሆን? የአዲስ አበባው የስፖርት ጉዳይ ዘጋቢያችን ግርማቸው ከበደ ያገኘውን መልስ ያካፍለናል። ግርማቸው፣ እንዴት አመሸ?
እንደምን አመሸ ሀብታሙ። የቶኪዮ ኦሎምፒክ በኮሮና ቫይረስ ወረርሽኝ ምክንያት ዘንድሮ መካሄድ ሲገባው ለሚቀጥለው ዓመት መራዘሙ ይታወሳል። ይህን ተከትለውም በምስራቅ አፍሪካ አትሌቶች ላይ ተጽዕኖ መፍጠሩ አይቀርም። በመሆኑም የአትሌቶች ምን ያስባሉ የሚለውን ለማወቅ ጥላሁን ኃይሌን አናግሬ ነበረ። ጥላሁን ባለፈው ዓመት በተለይ በዳይመንድ ሊግ በጣም ጥሩ የሚባል የውድድር ጊዜን አሳልፈዋል። በአራት ቀናት ልዩነት ከ13 ደቂቃ በታች በመግባትም በ10 ዓመት ውስጥ የመጀመሪያው አትሌት ነበረ። በ5000 ሜትር እንዲሁም ደግሞ በዓለም አትሌቲክስ ሻምፒዮና ላይ አራተኛ ሆኖ መጨረሱ እናስታውሳለን። እሱ የቶኪዮ ኦሎምፒክ ምን አይነት ተጽዕኖ አለው በመራዘሙ የሚለውን የሚከተለውን አስተያየት ሰጥቶኛል።
አውቃለሁ ኦሎምፒክ በመሰረዙ እኔም የሚሆንም ጓደኞቼ በጣም ነቅር ያለን፣ ምክንያቱም ኦሎምፒክ እንደ ሌላ ውድድር ይለያል። በ4 ዓመት አንዴ ስለሆነ የሚዘጋጀው በኦሎምፒኩ ደግሞ የመጣበት ሰዓት ደግሞ እኛ በደረስንበት ሰዓት ወይም ደግሞ እኛ ጥሩ በሆንበት ሰዓት ነበረ ይሄ ኦሎምፒክ የደረሰልን እና ኦሎምፒክ ለመሳተፍ ራሱ ከብቃትን ባሻገር እድለኛ መሆን ያስፈልጋል። ብቃት ቢኖርህ ጉዳቶች ካጋጠሙክ ይህን ውድድር መሳተፍ ላትችል ትችላለህ። ስለዚህ ከብቃትን ባሻገር እድለኛ መሆንም ደግሞ ወሳኝነት ስላለው እኛም ደግሞ እንግዲህ እድለኛ ነበርን። በዛ ምክንያት ሳይሳካ ቀረ። ምክንያቱም የተሰረዘበት ምክንያት ያው ሁላችንም እንደምናውቀውም በዚህ በሽታ ቢሆንም መሰረዙን ደግሞ ትልቅ ነገር ነው።
ሀብታሙ፣ የጥላሁን ይሄኛው አስተያየት በስፖርታዊ ጉዳዮች ላይ የኦሎምፒክ መራዘም የሚፈጥረውን ተጽዕኖ ነበረ። ነገር ግን ከስፖርታዊ ጉዳዮች ባለፈ አትሌቶች በግል በፋይናንስ ጉዳዮችም ላይ ተጽዕኖ እንዲያደርባቸው ያደርጋል ይላል ጥላሁን።
አሁን ብዙ ልጆች በተለይ ኮንትራታቸው ዘንድሮ የሚጨርሱ ልጆች ከካምፓኒዎች ጋር አልፈረመም ኦሎምፒክ ከተወዳደርኩ በኋላ ብለው ብዙ ያልፈረሙ ልጆች አሉ እና አሁን ምክንያቱም ኦሎምፒክን ተሳትፈው የተሳተፈ ራሱ አድቫንቴጅ ስላለው በካምፓኒው ያን ታሳቢ ማድረግ ተሳትፈው ደግሞ ውጤት ቢያመጡ ደግሞ ትልቅ ለእነሱ ትልቅ እንትን ስለነበረ እና ኦሎምፒክ ከተሳተፍኩ በኋላ ፈርማለሁ እንጂ አሁን አልፈርም ያሉ አትሌቶች አሁን ኪሳራ ነው የሚያጋጥም። ኪሳራ ማለት አሁን እንግዲህ 1 ዓመቱን መሆኑ ምንም ሳይፈርም በነፃ ነው ቁጭ የሚለው ማለት ነው፣ ምንም ነገር ሳያገኝ ከካምፓኒው ጋር። ምክንያቱም አሁን ኮንትራት ካልፈረመ እንግዲህ ምንም አይከፍለውም። ያን እንትን አስበው ይህን ያህል ጉዳት አለው።
ሀብታሙ፣ ይሄ የሚያሳየው የኦሎምፒክ መራዘም የስፖርታዊ ተጽዕኖ ብቻ ሳይሆን የፋይናንስ የኢኮኖሚ ተጽዕኖ አትሌቶቹ ላይ እንደሚያሳድር ነው። ምክንያቱም ምናልባት ጥላሁን ያላነሳው ነገር ኦሎምፒክን መሳተፍ ከዛ በኋላ ላሉ ውድድሮች በራሱ በግል ለሚያደርጓቸው ውድድሮች አትሌቶቹ በጣም ጠቃሚ ነበረ። ኦሎምፒክ የተሳተፈ አትሌት፣ በኦሎምፒክ ሜዳሊያ ውስጥ የገባ አትሌት ከዛ በኋላ በሚያደርጋቸው ውድድሮች ላይ በግሉ ሲሮጥ ሀገርንም ባይወክል የተሳትፎ ክፍያው ከፍ ይላል። እሱን ስፖንሰር የሚያደርጉ ኩባንያዎች፣ የስፖርት ትጥቅ አቅራቢዎች ይኖራሉ። ስለዚህ አትሌቶች ኦሎምፒክን የሚሳተፉት ከኦሎምፒኩ ቀጥተኛ የሆነ ገቢ ስለሚያገኙ አይደለም። ለሀገር ከመሮጥ ባለፈ ሀገራቸውን ባንዲራ ከፍ ከማድረግ ባለፈ ለቀጣይ የአትሌቲክስ ህይወታቸው እጅግ በጣም ወሳኝ ስለሆነ ነው እና ይሄ ነገር እንግዲህ ቢያንስ በ1 ዓመት ይዘገይባቸዋል ማለት ነው።
ግርማቸው ከበደ፣ የአሜሪካ ድምፅ ራዲዮ የስፖርት ጉዳዮች ዘጋቢ፣ እጅግ በጣም እናመሰግናለን።
አመሰግናለሁ ሀብታሙ፣ መልካም ምሽት ይሁንልህ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ። አሳሳቢ ጊዜ ውስጥ ብንገኝም አሁን እየሰማነው እንዳለው የቢጂስ ስቴን አላይቭ ሙዚቃ አይነት ማዳመጥ የመብርታትን ፋይዳ ያስታውሰናል። ይህ ሙዚቃ እንደ አውሮፓውያን አቆጣጠር በ1977 ሳተርዴይ ናይት ፊቨር ለተሰኘው ፊልም ማጀቢያ የተሰራ ነው። ሆኖም ባለፉት 43 ዓመታት ለብዙሃን የንሸጣ ምንጭ ሆኗል። ቢንያም አበባው ከነዛ መካከል አንዱ ነው። የዚህን ሙዚቃ ዜማ ተውሶ በአማርኛና በኦሮምኛ ግጥሞቹ አሰናስኖ ለኮቪድ-19 ማንቂያ ከሰሞኑ አውሎታል። ሆታ ሙዚቃ
ሰላም እንደምናችሁ። ያው ከባድ ጊዜ ላይ ነን ያለ ነው። በመላው ዓለም ከፍተኛ ስጋት የተፈጠረበት ጊዜ ነው። በዚህ ጊዜ ውስጥ ሰዎች እንደ ኢትዮጵያ ባሉ አካባቢዎች ደግሞ በጣም ትምህርት መስጠት፣ ግንዛቤ መጨመር፣ ማሳደግ ያስፈልጋልና ለዚህም ይሆን ነገርን በመናስብበት ሰዓት ነው እንደዚህ አጠራለ ሾርት ቪዲዮ ሾርት ሙዚክ እንስራ በመንጭላቸው ቋንቋዎች በሚል ላይን ቪዲዮ እየሰራ ነው። የቢጊ ሰስቴይን አላይፍ እንግዲህ እንደ ዓለም ላይ ትልቅ ተጽዕኖ የፈጠረ ነው። የተሰራበትም አጋጣሚ የሚገርም ነው። እነሱ ስትራንድድ ሆነው ኤርፖርት ውስጥ ነው ይህን ሙዚቃ ክሬት ያደረጉት እና አሁን ኳራንቲን በለው እንግዲህ እና ሰርቫይቫልን ጥንካሬን የሚያስታውስ ሙዚቃ ስለሆነ ነው እሱን ሜሎዲ የመረጥ ነው። ምክንያቱም ጭንቅላት ውስጥ ሰው ጭንቅላት ውስጥ እሱን ስለሚያስታውስ፣ በህይወት የመቆየትን ትግል ስለሚያስታውስ ከዛ በኋላ በአማርኛና በኦሮምኛ አድርገን ያው አጠር ያለች ሀሳብን የሚገልጽ ሰውንም የሚያስተምር እንዲሆን ነው። ሰዎች መረጃውን ቢያገኙም ግን በህይወትም ከባድነት በተለያዩ ምክንያቶች አንዳንዶቹ በደንብ ጥናት የሚያስፈልጋቸው ምክንያቶች ተገቢውን ጥንቃቄ ሙሉ ለሙሉ ማድረግ የሚችልበት ደረጃ ላይ ደርሷል ማለት ስለማይቻል ነገሩን በደንብ በጨዋ ደንብ ማስፈራራትና ማስደንገጥም እንዳይሆን ወደ ጥንቃቄ ማስተማርና ሰውን ማሳወቅ ያስፈልጋል።
ቢኒያምን በአድማጮች ስም አመሰግናለሁ። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላቸው የመሰናዶ አርታኢ፣ ኤልያስ አስማረ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናቸው አምሽተናል። የነገ ሰው ይበለን። በህይወት ቆዩ።
I don't know if you're here for them to have a panel or much.